የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምን አመሻችሁ አድማጮቻችን። ጋቢና ቪኦኤ ጀምረ አብራችሁን ስለምታመሹ እናመሰግናለን። አስተናጋጃችሁ ሀብታሙ ስዩም ነኝ። እናንብብ እናንብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጻሕፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለአመታት ታሪካዊ ርባና ያላቸው መጻሕፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ስራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት የአሁን ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል።
በአብዛኛው እንደዚህ አይነት ነገር በኛ በግለሰብ ቤታችን ብቻ ሳይሆን በአለም ላይ ሆኖ አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንብባለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት፣ ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ ለእኔ ለብዙ ሰዎች ንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በአለም ላይ ይሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በምዕራብ የተፈጠሩ አለሞችን የምንጎበኝበት ቦታ ማምለጫ ቦታ ሆኗል እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው።
እንግዲህ ሰሞነኛውን እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ።
ፕሮግራሙን የዚህ የንባብ እናንብብ እናብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን መርሃ ግብር የጀመርነው ከኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው አገራዊ ተቋም ጋር ነው። ፀሐይ አሳታሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው እንደዚህ ሀገራዊ ግባቶችን ለማሳካት። በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራን ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዛም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ መናቃቸው ዛሬ አገር የሚመሩት ሰዎች ትላልቅ ዘፋኝና የቲያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት፣ ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ፣ ሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ፣ ከያንያንም ሆነ የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው እና ኮቪድ አልቆ ከዚህ ማዕት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን፣ ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው።
በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው?
ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ ኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርጥም እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታማ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ የሆነና ነገሮች ከአንድ ማዕት ከአንድ መከራ ወደ ሌላ ስንከባበል እዚህ ደረሰን እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛግብት እና ቤተ መጽሐፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው የራሴ በመጣሁ ቁጥር ጎንደርም፣ ባሌ፣ ጎባም እንደዚህ የተለያዩ ቦታዎች ላይ የሄድን ያንን ፕሮግራም ስናደርግ ነው የቆየ ነው። እነሱ እንደውም ብዙ ቀጥለው ነበረ። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሆን እናንብብ የሚል ፕሮግራም የጀመርነው። ስለዚህ ሰውንም ቤት እንዲቆይ ያበረታታል። ከእንደገና ደግሞ ቤት ውስጥ ቁጭ ሲል ደግሞ ታወቁ ጸሐፊዎች፣ ታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካም ሆነ ስነ ጥበብና ስነ ኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሼክ እንዲያደርጓቸው ነው የተደረገው ማለት ነው።
ያስ እንግዲህ ለበርካታ አመታት በዚህ በዩናይትድ ስቴትስ መኖሪያህን አድርገህ ታሪካዊ ፋይዳ ያላቸውን መጽሐፍ በጸሐይ አሳታሚ በኩል ስታሳትም ቆይታል። በዚህ ስራህም የዚህን ሀገር ጨምሮ የሌሎችን የንባብ ልምድም ለማይችልሃል ብዬ ገምታለሁ። ኢትዮጵያን ትዋሳቸው ይገባል የምትላቸው የተወሰኑ ንባብን የሚመለከቱ ተሞክሮዎችን ልታጋራን ትችላለህ?
እሺ፣ እንግዲህ አሁን እንደምታውቀው እዚህ ሀገር አሜሪካ ላይ ማለት ነው ሁለት ተላልቅ በዚህ ዙሪያ ላይ ተላልቅ ድርጅቶች አሉ። አንደኛው የአሜሪካን ፐብሊሸርስ አሶሲኤሽን የአሜሪካ አሳታሚዎች ማህበር ነው። ሁለተኛው ደግሞ የአሜሪካን ራይተርስ አሶሲኤሽን ነው። ሁለት የጸሐፊዎቹ ማህበር ማለት ነው። በእነዚህ መካከል የታወቁ ፕሮግራሞች አሉ። የዚህ የቤተ መጻሕፍቶች ላይብረሪ እንደዚህ አለ እና ሁለቱ አንድ የሚያደርጉት ነገር አለ። ምንድነው የሚያደርጉት? አሁን በየላይብረሪው እዚህ ሀገር ስትሄድ ላይብረሪ ነፃ ነው። በላይብረሪዎች ስትሄድ የተላለቀ በወቅቱ ተላልቅ የሆኑ ግለሰቦች ፎቶግራፋቸው መጽሐፍ እያነበቡ በየግድግዳው ላይ አለ ሊለጠፍ። ሳትወድ በግድህ ኦ ከሊ ያነባል እንዴ ትላለ። ሯጭ ሊሆን ይችላል፣ ባስኬትቦል ተጫዋች ሊሆን ይችላል፣ የቴሌቪዥን ፐርሶናሊቲ ሊሆን ይችላል፣ አክተር ሊሆን ይችላል። ግን ግድግዳ ላይ ታያቸዋለሁ ፎቶግራፋቸውን። እነሱን ፖስተሮች ከሱቅ መግዛት ትችላለ። ከሱቅ ትገዛና መኝታ ቤት፣ የልጅ መኝታ ቤት የሚወደው አክተር ካለ ወይም ደግሞ የሚወደው ዘፋኝ ካለ ያ ዘፋኝ መጽሐፍ እያነበበ ግድግዳ መኝታ ቤት፣ የልጅ መኝታ ቤት ይሰቀላል። በዛ ልጆቹ ኢንስፓየርድ ይሆናሉ፣ ለማንበብ ጉጉት እንዲፈጥርባቸው ያደርጋሉ። አንተ የምትወደው ልጅ እዚህ ትልቅ ሰው እዚህ ጋር የደረሰው ስላነበበ ነው የሚል መልእክት ነው የምታስተላልፈው ለልጁ። እንግዲህ ይሄ በጣም ሲምፕል ከምትለው ቀላል ከምትለው ሙከራ አንዱ ነው። ሌላው ደግሞ በዴንማርክ ነው የተጀመረው። ከዴንማርክ ጀምሮ አሁን በጣም ተስፋፍቶ የሚገኘው ሂውማን ላይብረሪ የሚባል ነው። የዛሬ አመት ከግማሽ እኔ የሂውማን ላይብረሪ ሆኜ ተጋብዤ ነበር። ሂውማን ላይብረሪ ማለት ምንድነው? የሰው ላይብረሪ ነው። ሰው መጽሐፍት ቤት ሄደ፣ ቤተ መጽሐፍት ሄደ፣ መጽሐፍ ነው የምትዋሰው። መጽሐፍ ትዋስና ከመደርደሪያው ላይ ተነስቶ መጽሐፍ ይሰጣል። ያንን መጽሐፍ ይዘህ ትቀመጥና ያንን መጽሐፍ የተወሰኑ ፔጆች ታነባለህ። ከዛም በኋላ ደግሞ ትመልስና በሚቀጥለው ቀን ትጨርሰዋለህ ወይም እንደዛ ይቀጥላል አይደል? አሁን ግን ሄደህ ላይብረሪ ውስጥ የምትዋሰው መጽሐፍ አይደለም፣ የምትዋሰው ግለሰብ ነው፣ ሰው ነው። ያንን ሰው ትዋሰውና መጀመሪያ ያ ሰው ያ መጽሐፍ ወይም ደግሞ ያ ግለሰብ መጥቶ እዛ ላይብረሪ ውስጥ ያለውን ታሪክ እንደሚናገር ንግግር እንደሚያደርግ በደንብ ይነገራል። ሰው ሁሉ ይጠብቃል፣ ይሰለፋል። ያንን ሰው ለማግኘት ለዛች ደቂቃ ለማውራት ያለውን ጥያቄ ተዘጋጅቶ መጥቶ ቁጭ ይላል። ቁጭ ብሎ የሚፈልገውን ያለውን ጥያቄ ሁሉ ይጠይቃል። ግለሰቡ ደግሞ ያንን ጥያቄና መልስ ከግለሰቡ ጋር ያደርጋል። ይሄ ምንድን ነው የሚያደርገው? አንደኛ ኢትዮጵያ ውስጥ ያለውን የዚህ ልዩነት ያቆመዋል። ይሄ ቨርቲካሊም ሆሪዞንታሊም ወደ ጎንም ወደ ላይም ያለንን ርቀቶች ያጠብልናል ማለት ነው። በዛች ቀን በአመት ውስጥ በምትደረግ በዛች ቀንና በዛች ጊዜ ኢትዮጵያ ውስጥ ሁሉም ሰው እኩል ሊሆን ይችላል ማለት ነው። ስለዚህ ልንጠይቅ ልናውቅ የምንፈልገውን እንዴት እንደዚህ ልትሆን ቻልክ? ለምን ይሄንን አደረክ? ልንል የምንችላቸው በጣም ብዙ ሰዎች ኢትዮጵያ ውስጥ ዛሬ ጡረታ ወጥተው ወይም ከስራ ተገልለው ቁጭ ብለው አጠገባችን ናቸው፣ ግን በጣም ሩቅ ናቸው እና ያንን ያደርግልናል። ስለዚህ ነገ ነገሮች ተቀይረው ስራና ወደ ህዝቡ ጋር የምንቀላቀልበት ጊዜ ልንሰራ የምናስባቸው እነዚህ ሁሉ ከዴንማርክ የሚጀመር ከአሜሪካን የምንማረው ከሌላም ቦታ እንማረው እነዚህ ሁሉ ለ27 ዓመት ከሀገር ወጥተን ወይም ከሀገር ወጥተን የተማርናቸው ያየናቸው ሲሰሩ የተመለከትናቸውን ነገሮች ይዘን ነው የምንመለሰው። አንድ እዚህ ላይ የምጨምርልህ ነገር ምንድን ነው? ኢትዮጵያ ትልቅ ነች። ኢትዮጵያ በጣም በጣም የምትገርም ሀገር ነች። ያ የምትገርም ሀገር መሆኗን እኛ በቃላችን ለራሳችን የምንነግረው ሳይሆን ዓለም በመጽሐፍ ጽፎ ያስቀመጠልን ገጽና መጽሐፍ መርጠን ልናስመሰክረው የምንችለው እውነታዎች ናቸው እነዚህ። ያ ደግሞ የዓለም ሰዎችን ለዝንት ዓመት ኢንስፓየር ሲያደርግ ሲያበረታታና በውስጣቸው የትልቅነት ምልክት ሲሰጥ ነው የቆየው፣ በተለይ ለጥቁሩ ዓለም። ዛሬ ደግሞ እኛ ወጥተን የፈጠርናቸውን በስራ በጉርበትና የስደት ያመጣው የፈጠርናቸውን ጉርብትናዎች የኛ ታሪክ ወጥቶ እነሱን እንደረዳቸው የኛ ከውጭ ደግሞ ስንኖር ያገኘናቸውን እውቅናና ግንኙነት ይዘን መተን ሀገር ውስጥ ያለውን ትውልድ የምንገነባበት ጊዜ ነው እና የጀመርነው ፕሮግራም ከዚህ ከወመዘክር ጋር አንድ ላይ ሆነን የተላልቅ ሰዎችን ኢትዮጵያውያኖችን ከእንደገና ደግሞ ከኢትዮጵያ ውጭ የሆኑትን ሰዎች እያመጣን የኢትዮጵያን የንባብ ታሪክ ወይም ደግሞ የንባብ ፍላጎት የምናገፋፋበት የምናሳድግበት ይሆናል ብለን ነው የምናስበው።
እንግዲህ መልካም መልካሙን እንመኝና የፈታኝ ጊዜ ካለፈ በኋላ የእናንተ ድርጅት ከአጋሮቹ ጋር በመተባበር ሊያደርጋቸው ያቀዳቸው ንባብ ተኮር ዘመቻዎች አሉ ወይ?
አሉ። አንደኛው የዚሁ ተቋም ብሔራዊ ቤተመዛግብትና ቤተመጻሕፍት ተቋም የጀመሯቸው በራሳቸው የጀመሯቸው እስካሁን ድረስ ይሰሩባቸው የቆዩ ትላልቅ ፕሮጀክቶች አሏቸው። አንደኛ እሱን መገፋፋትና እሱ በሰፊው እንዲሰራ ማድረግ ነው። በእኛ በኩል ግን ያሰብናቸው የተለያዩ ፕሮግራሞች አሉ። በዚሁ በእናብብ ስር አንደኛው ለምሳሌ ምንድን ነው የተለያዩ የሽልማት ፕሮግራሞችን ተዘጋጅተው እያንዳንዱ ሽልማት ከተለያየ ተለቅ ካለ የገንዘብ ሽልማቶች ጋር የመጽሐፍ ኮንትራክቶች ጋር እንዲመጣ ለማድረግ ሀሳብ አለን። ስለዚህ ብዙ ሰዎች አሁን አዲስ አበባም ያለን ያጋጠመኝ ነገር ምንድን ነው መጽሐፎች ጽፈው ወይም አንዳንዶቹ አሳትመው ቤታቸው ቁጭ ብሏል ወይም ደግሞ ለማሳተም አቅም የሌላቸው ሰዎች አሉ። ስለዚህ እንደነዚህ አይነት ሰዎች እረፍት የሚሆን ገንዘብ ይሆናል። ከዛ በላይ ደግሞ ውድድሮች ተወዳድረው በሚያገኙት ገንዘብ መጽሐፋቸውን እንዲጨርሱ የጻፉትን እንዲያሳትሙ ሳይሆን እንዲጨርሱም ደግሞ የሚያደርግ ፕሮግራሞች አሉ። ሌላው ደግሞ ከእንደዚህ ከፌሎሺፕም ከወለሾይንከ ፋውንዴሽን ጋር የጨረስነው ፕሮጀክት አለ። ወለሾይንከ ፋውንዴሽን ይህ ከእናብብናብብ ፕሮግራም ጋር ተስማምቷል። ወለሾይንከ የናይጄሪያዊው የታወቀ የአፍሪካ በሊትሬቸር ኖቤል ፕራይስ ያገኘ ትልቅ ሰው ነው። እሳቸውም እዚህ የኛ ፕሮግራም የቦርድ አባል ናቸው። እና እንግዲህ በስደት ላይ የምናገኛ ናቸው ምልህ እነዚህ ናቸው። ትላልቅ ሰዎች አሉ በመካከላችን እና የእነሱን ደግሞ ተቋሞች በእነሱ በኩል ያላቸውን ተቋሞች ደግሞ ይዘው እንዲመጡ ነው። ስለዚህ ፌሎሺፕ ይኖርና ያንን ፌሎሺፕ የሚያሸንፈው ኢትዮጵያዊ ጸሐፊ ለአንድ ወር ናይጄሪያ ሄዶ እዛ የወለሾይንካ ፋውንዴሽን ውስጥ ስራውን ይሰራል። በዛ አጋጣሚ ደግሞ ከወለሾይንካ ጋር ተገናኝቶ አንዳንድ ነገሮችን ይወያያል ወይም ይማራል ማለት ነው። ሶ እንደዚህ አድርገን የምናውቃቸውን ነገሮች ከኢንተርናሽናል ቦዲዎች ጋር ተገናኝተን ለማስፋት ነው ፕላኑ። ስለዚህ ከኮቪድ በኋላ ለሚኖረው ዓለም በሰፊው እየተዘጋጀን ነው።
ሳምንት ውስጥ ካስተዋወቅናችሁ መንፈሰ ጠንካራ ወጣቶች መካከል አንዷ በዛዊት ጸጋናት በደሴ ከተማ ከሚገኙ ጥቂት ጫማ ሳማሪ ወይንም ሊስትሮች መካከል አንዷ የሆነችው በዛዊት የህይወት ትግሏንና ህልሟን መስፍን አራጊ እንደሚከተለው አስደምጠው ነበር።
በዛዊት ጸጋ ትባላለች። ተወልዳ ያደገችው ሰሜን ወሎ ዞን መቄት ወረዳ አካባቢ ነው። ስለ ድሚዋ በርግጠኝነት መናገር አትችልም። ከነት ካጎሳቆላቸው ዘመናዊ ትምህርት ከራቃቸው ወላጆች በመገኘቷ የልደት ቀኗ የሰፈረበት ማስተዋሻ የላትም። ፀሐይና ወርጭ ድካምና ጉስቆልና የተፈራረቁበት ጠይም ፊቷ ላይ የተሰመረውን የህይወት መስመር ላስተዋለ ግን ወጣቷ ገና የሃያዎቹን መጀመሪያ እንዳላለፈች መገመት ይችላል። እሷም ከአንድ ሆነኝ እንደው ነበር ያለችኝ በራሷ ጸይቤ። ደሴት ያሳ ሊስትሮተራ አካባቢ እግሮ የጣለው መንገደኛ አሊያም መዳርሻው ዚያው የሆነ ተጓዥ በብዙ ወንዶች መካከል በትጋት ደፋ ቀና የምትል አንዲት ወጣት ያያል። ማየት ብቻ ሳይሆን እኩሉ ባድናቆት ገሚሱ በግርምት ይመዝናታል። ቤዛዊትን እንደዛም ወጣት ሴቶች የማይደፍሩትን የሊስትሮነት ስራ ስታቀላጥፈው ቤዛዊት ኑሮ በሚሉት ጨቋኝ ፈተና ውስጥ መውደቅ አትፈልግም። እና ስራት ነቅም ጎርሶ ማደሪያ ለብሶ ማምሻ እስከሆነ ድረስ ሁሉንም ተመክራለች። የጎዳና ንግድም ጀምራ ነበር ህገወጥ ተብሎ እስክታቆመው ድረስ። ወጣቷ ትውልድ ሀገር ጥዬ የመጣሁት ተምሬም ሰርቼም ራሴን ለመለወጥ ነው ትላለች።
ያው ራሴ አሸንፌ ትምህርት ለመማር የመጣሁት። ቤተሰቦች ትንሽ ዝቅተኛ ነው ኑሯቸው።
ከታን ለመጣሽ ትምህርት ነው የጀመርሽው?
አዎ።
ብዙ መስራት ጥቂት መናገር መገለጫዋ የሆነው ወጣት ከሁለት አመት በፊት ደሴ እንደደረሰች ቀዳሚ ትኩረቷ ትምህርቷ ነበር። እናም ብርቷ ወጣት በወይዘሮ ስን ቴክኒክና ሙያ ኮሌጅ የሰርቬይንግ ትምህርቷን ቀጥላ ሁለተኛ አመት ላይ ደርሳለች። ዓለም አቀፍ ወረርሽኝ ኮቪድ-19 የትምህርት መርሃ ግብሯን ባያስታጉለው የዛሬ አመት ተመራቂ ትሆን ነበር። ማን ያውቃል ምርቃቷ እውን ሊሆንም ይችላል። በቀን ደንበኞቿ ጉርሻ ብለው የሚሰጧትን ጨምሮ ከ150 እስከ 200 ብር እንደምታገኝ ትናገራለች። ቤዛ በቃ በዚህ ነው የራሷን ወጪ ሸፍና ቤተሰቦቿን የምትደጉመው።
ብቻ የቤት ክራይ የሚከፍልበት ነው ከፍላለሁ፣ የማይከፍልበት ደግሞ ቤተሰቦች የሚጎድባትን ነገር አሟላለሁ።
አንቺ ወጣት ነሽ፣ በዚህ እድሜ እንዲህ አይነቱን ስራ መስራት ጀግንነትም ልበሙሉነትንም ይጠይቃል። እንደው ይሄንን ልበሙሉነት ይሄን ጀግንነት ከምን አገኘሁት ያለሽ?
ያው በልጅነቴ ስራ ልምድም ከልጅነቴ ጀምሮ ያው እንደ ስራ ምናምን ስለምሰራ ያው እንደዚህ ስራ ምናምን አልነቅም። ያው ትንሽ የመስራት ነው እንጂ ስራ ሁሉን ነገር መስራት እችላለሁ። የወንዱንም የሴቱንም በገበሬውም ሆነ በዚህ ስራ አልነቅም። ከህፃንነቴ ጀምሮ የዛ ልምዱ ስላለኝ እዚህ መጥቼ አልፈራሁም። ሙያው ምናምን አልጠፋኝም፣ ትንሽ ፍራት ነው እንጂ።
ቤዛዊት በትጋትና በብርታቷ በርካቶች ያደንቋታል። ጥቂቶች ደግሞ ሙያው ለሷ እንደማይመጥን ሊነግሯት ይሞክራሉ፣ ግን አትሰማቸው።
ያው ብዙ ያበረታታኛ፣ ብዙዎቹ ደግሞ ያው ይሄ ለሴት አይገባም ምናምን ይላሉ።
ለሴት አይገባም?
አዎ።
ለሴት የሚገባው ምንድን ነው?
ያው ሴሊ ትዳር ብትይዝ ውጭ ባትወጣ ምናምን ይላሉ።
እና ትዳር አንቺ ለምን አገኘሽ?
እኔ ትምህርቴን ተምሬ ራሴን መለወጥ ነው የምፈልገው።
እዚህ ጓደኞች አሉሽ አብረው የሚሰሩ
አሉሽ?
ወንዶች ናቸው ብዙዎቹ?
አዎ።
ተፎካካሪ መጣችብን አይሉ?
አይሉም። ኧረ
አብረዋት የሚሰሩት ጓደኞቿ ለአድናቆታቸው ጀግና ከሚለው ቃል በላይ ማግኘት የቻሉ አይመስሉም። የ19 ዓመት ወጣት ያሬድ ሲሳይ
ንግድ ምናምን አብረን እንሰራ ነበር። መዘጋጃ ምናምን ሲከለከለን ወደ ሊስትሮ እሷ ገባች፣ እኔም ቆይቼ ገባሁኝ።
ሚስቷ ልዩ መገለጫ ብለህ የምትገልጸው ነገር ምንድን ነው?
አይ ያው እሷ በጣም ጀግና ናት። ስራ ምናምን አትነቅም፣ በቃ ትሰራለች። በሌላም ነገር ስራ ትሰራለች።
ኢሳያስ ገላው በከተማዋ በጋዜጠኝነት ሙያ ከሚንቀሳቀሱ ወጣቶች አንዱ ነው። ወጣቱ እንዲች አይነቷን ልባም ልበ ሙሉ ማድረግ የሚቻለው በሞራል ስንደግፋት ባለን ስናግዛት ነው ይላል።
እዚህ አሁን የጫማ እያስጠረኩ ያለሁበት ቦታ ሁሌ ነው የምንመጣው፣ ይችን እንስት ለማበረታታት ነው። ጫማ በማሳመር የምትተዳደረው ይችን እንስት ለሌሎች ሴቶች አርያ ሆና ሌሎች ማስተማር የሚችል ታላቅ ስራ እየሰራች ያለች ነች። እኛ ደግሞ በተለይ እንደኔ ያለ ሙያ ያላቸው በመገናኛ ብዙሃን ላይ የሚሰሩ ሰዎች ደግሞ እንደዚህ አይነት ተግባራትን ትኩረት ሰጥቶ በመስራት ሌላው የማህበረሰብ ክፍል ራሱን በምን መልኩ ማሻሻል መለወጥ እንደሚችል ይችል ልጅ ምሳሌ አድርገው ማሳየት ይችላሉና ታች ወርደን መስራት እንደሚገባን በግልጽ ልታሳየን የምትችል ትልቅ ስኬት ላይ ያለች ልጅ ነች ብዬ ነው ማስበውና ያው የጫማ ማሻመር ስራ ብዙዎች ደፍረው የሚገቡበት አይደለም። በተለይ ሴቶች ብዙ የሚመርጡት የስራ ዘርፍ አለና ይቺ ግን ራሷን ካስተማረችበት ራሷን ካስተዳደረችበት ለሌሎች ሰዎች መትረፍ ይችላል ወይ? እንደዚህ አይነት ስራ ውስጥ ገብታ ለብዙዎች አሪያ የሆነች ሴት ስለሆነች ለዚያም ነው እንግዲህ እዚህ የተገኘው። እሷም ማበረታታትም ጭምር ነው ጫማዬን ስታሳምርልኝ ብዙ ጊዜ ደስ ብሎኝ እሷም ደስ ብሏት ደንበኛው ሆኜ እሷ ጋር ጫማዬን ያስተረከብኩኝ።
በተለይ ቤታቸው ተደብቀው ራሳቸውን ማሳየት ብቃታቸውን ማሳየት ላልቻሉ አንቺ መሰል ሴት ወጣቶች ምን መልእክት ታስተላልፊላቸዋለሽ?
ያው ቢሰሩ ነው አሪፍ ነው ብዬ ማስበው ማለት ቤትም ቢዋል እንግዲህ ገንዘብ ይገኛል ወይም እንደዚህ ኑሮ ይኖራል ተብሎ አንተና ይባላል ወጥቶ ማለት አቅሙ የቻለውን ያህል ቢሰሩ ጥሩ ነው ብዬ አስባለሁ።
በዛዊት ሰዎች ራስን ከመለወጥ በላይ በሙያ ምርጫ ውስጥ ገብተው ስራ እንዳይነቁና የስራ ባህልን እንዲያጎለብቱ ማነቃቃት አለባቸው ስትል ለመንግስትና ለባ ሀብቱ ጥሪ አስተላልፋለች። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የአማራ ሐኪሞች ማህበርና የክልሉ ጤና ቢሮ በጋራ ያዋቀሩት በስልክ ህክምና መስጫ ማዕከል ከሰሞኑ ስራ ጀምሯል። በክልሉ የመጀመሪያ መሆኑ የተነገረለት ይህ ማዕከል የ24 ሰዓት አገልግሎት ይሰጣልም ተብሏል። አስቴር መስጋናው ከአማራ ሐኪምና ማህበር ፕሬዚደንት ዶክተር አብራራው ታደሰ ጋር ያደረገችው ቆይታ በመቀጠል ይሰማል።
በአማራ ክልል የመጀመሪያ የሆነው የስልክ የህክምና አገልግሎት ማዕከል በባህር ዳር ከተማ ባለፈው ሳምንት ስራ ጀምሯል። አገልግሎቱ የተጀመረው በአማራ ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ነው ተብሏል። የአማራ ሐኪሞች ማህበር ፕሬዝዳንት ዶክተር አብራራው ታደሰ እንደሚሉት ከእንግዲህ ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ ሀሎ ማለት ብቻ በቂ ነው ይላሉ። ከፕሬዝዳንቱ ጋር ቆይታ አድርጌያለሁ።
ዶክተር አብራራው ታደሰ ባላለሁ የአማራ ሐኪሞች ማህበር ፕሬዝዳንት ነኝ። እንግዲህ የአማራ ሐኪሞች ማህበር ያው በዚህ በወረርሽኝ ጋር ተያይዞ ስራዎችን እየሰራ ነው። ከዚህ ከወረርሽኝ ጋር ተያይዞ ነባሩ የጤና ሲስተም ትንሽ ሰው ወደ ጤና ተቋም ለመሄድ ይፈራል። ትራንስፖርትም ችግር አለ፣ በተለይ መንገድ ከመዘጋት ጋር ተያይዞ። ስለዚህ ከዚህ ጋር ተያይዞ ማህበረሰቡ ከቤት ሆኖ የሐኪሞችን አግኝተው ስለ ኮቪድም ከኮቪድ ውጭ ያሉ ህክምናዎችንም የምክር አገልግሎት ሐኪሞችን አግኝቶ ስለሚመለከተው ስለ ጤና ጉዳይ እንዲያማክር አስበን ነው ይሄ የቴሌሜዲሲን የተቋቋመው።
ምን ማለት
ቴሌሜዲሲን ወይም የስልክ የህክምና አገልግሎት ማለት? ሰው ከቤት ሆኖ በስልክ ሐኪምን አግኝቶ ስለ ህክምናው ምክር ወይም ደግሞ የሚወስደውን መድኃኒት ስለ ህክምናው አጠቃላይ የግንዛቤ መረጃ ማግኘት የሚችልበት መንገድ ነው። በወረርሽኝ ጊዜ በወረርሽኙ ከሚሞተው ሰው ይልቅ በሌላ በሽታዎች የሚሞተው ሰው ነው የሚበዛ። ለምሳሌ የኢቦላን ስናይ 75% የሚሆኑ ሞቶች በዛ ሰዓት የተከሰቱ ሞቶች ከነን ኢቦላ ወይም ከኢቦላ ውጭ ባሉ በተለያዩ በሽታዎች የሞተ ታካሚ ነው የሚበልጠው ማለት ነው። ስለዚህ ሰዎች ኖርማል አሁን የስኳር ታካሚዎች፣ የግፊት ታካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም፣ ክትትላቸውን ያቋርጣሉ፣ በሽታቸው ይባባስና ወደ ሞት ይዳረጋሉ ማለት ነው። ከዚህም ጋር ተያይዞ ባለሙያውም አብዛኛው የጤና ተቋማትም ባለሙያውም ትኩረት ወደ ወረርሽኝ ስለሚሆን ሌላ የህክምና አገልግሎቶች ላይ የመቀነስ ነገር አለ። ስለዚህ ታካሚዎች በሽታውንም ሳይፈሩ ቤታቸው ሆነው በስልክ ደውለው ሐኪም ያገኛሉ፣ ስለ አጠቃላይ መረጃ ያገኛሉ፣ ስለ በሽታው የምክር አገልግሎት ያገኛሉ ማለት ነው።
እዚህ ክልል ላይ የመጀመሪያ ነው ማለት ይችላል?
እዚህ ክልልን ብቻ ሳይሆን በአገር አቀፍ እንደ መጀመሪያ ነው የሚባለው ማለት በዚህ ልክ ኦርጋናይዝድ ሆኖ ሶፍትዌር ተፈጥሮለት የተጀመረ የለም፣ የመጀመሪያ ነው። እኛም እንግዲህ በሁለት በሶስት ፌዝ ነው። የመጀመሪያው ፌዝ አሁን እንደምታያቸው እነዚህ አራት ስልኮች አሉ። ሴንትራሊ ክልሉ ከክልሉ ዋና ከተማ ባህር ዳር ላይ ነው የሚገኘው። የመጀመሪያው አጠቃላይ ይሄን ወረርሽኙንም ከወረርሽኙ ጋር የተያያዘውንም ጀነራል ሜዲሲኑ ወይም አጠቃላይ የህክምና አገልግሎቱን ነው የሚሰጠው ማለት ነው። ከዛ በኋላ ከሶስት ወር በኋላ ደግሞ እንደ ፌዝ 2 ይሄንን በቴክኖሎጂ ማሳደግ የስፔሻሊቲ ሐኪም ማግኘት የሚችሉበትን መንገድና በቴክኖሎጂም የሚያድግበት ለምሳሌ አሁን በስልክ ብቻ ነው በቪዲዮ ኮል ሰው ለምሳሌ ታካሚውን ያያየም ወይም ታካሚው ሐኪሙን ያያየም ያወራበት መንገድ የቴክኖሎጂ አድቫንስመንት ነው። እንደ ፌስ 2 አንድ ፌስ 3 ላይ ደግሞ አገልግሎቱ እንደነገርኩሽ ከአንድ እዚህ ክልል ብቻ ያለ ወይም ባዳር ከተማ ላይ ያለ ነው ማስፋት በዞን ሌቭል ማስፋት አገልግሎቱን ጥቅሙን ታይቶ ኢቫሉዌት ተደርጎ
የህክምና አገልግሎቱ እስከምንደርስ
የህክምና አገልግሎቶች እንግዲህ ታካሚውና ሐኪሙ በሚግባቡበት ልክ ነው የሚሆነው። ሐኪሙ አስፈላጊ የሆነ መረጃ መድኃኒት ለማዘዝ አስፈላጊ የሆነ መረጃ ከታካሚው አግኝቻለሁ ብሎ ካሰበ መድኃኒት ያዛል። ቀላል መድኃኒቶች ማስታገሻዎች ወይም ደግሞ ያ ሰው መድኃኒቶች ይወስዳቸው እንትን ችግር አይመጣም ብሎ ካሰበ መድኃኒት ከማዘዝ ይደርሳል ማለት ነው። ያው መረጃ ይሰጣል ምክር ይሰጣል። ከዛ ደግሞ ለሄ እንደነገርኩሽ ለእንትኑ ሳይሆን ለታካሚው ሳይሆን ለባለሙያዎች ነው። ለምሳሌ ጤና ጣቢያ ላይ ወይም ደግሞ ሄልዝ ፖስቶች ላይ ያለ የጤና ባለሙያ ደውሎ እዚህ ሐኪሞችን ማማከር ይችላል ማለት ነው። ታካሚውና ሐኪሙ አልግባባ ካሉ ወይም ደግሞ ተጨማሪ መረጃ ወይም ደግሞ ተጨማሪ መረጃዎች ከተፈለገው ታካሚው ወደ ጤና ተቋማት ሄድና ወደ ሄልዝ ፖስቶች ወይም ደግሞ ወደ ጤና ጣቢያዎች ሄዶ ከጤና ባለሙያ ጋር ያገናኝና ለምሳሌ ሐኪሙ የደም ግፊትን ሊፈልግ ይችላል፣ የስኳር መጠን ሊፈልግ ይችላል፣ ሌላ ተጨማሪ ባይን ወይም በሕክምና መሳሪያዎች ታግዞ የሚመረመሩ ምርመራዎች ካሉ እነዛን መረጃዎች ከጤና ባለሙያዎች ያገኛል። አስፈላጊ የሆነ ሕክምና እና የምክር አገልግሎት ያገኛሉ ማለት ነው።
ልክ እንደ ኮቪድ ያለ ወረርሽኝ ሲከሰት ከበሽታ ይልቅ ቀድሞ በጣም ማህበረሰቡ የሚጎዳው የአእምሮ ጤና ይህ መጨናነቅ እና የስነ ልቦና ካውንስሊንግ ወይም ክራደሎስ
ተጣጣፊ የባርዳ ዩኒቨርሲቲ የስነ አእምሮ ህክምና ትምህርት ክፍልም እንደዚህ ዶክመንቶችን አዘጋጅተው አጠቃላይ ለወረርሽኝ ወቅት ማህበረሰቡ ምን ያክል የምክር ምን አይነት የምክር አገልግሎት ማግኘት አለበት የሚለውን እንትን አዘጋጅተዋልኝ አብረን እንሰራለን ብለዋል። እነሱም ታይም መድበን የምክር አገልግሎት እንሰጣለን በተቻለ በሙያው ስፔሻላይዝ ባረገ ሰው ማለት ግን አጠቃላይኛም እንደ ሐኪም አጠቃላይ እነዚህ የምክር አገልግሎቶችን እንሰጣለን ማለት
ይሄ ምን ተቋም የህክምና አገልግሎት በባለቤት ነው
በጋራ ነው። የመጀመሪያ እንትን ዶክመንቶቹን እነዚህ ፕሮፖዛል እንትኖችን ያዘጋጀው የአማራ ሐኪሞች ማህበር ነው። ከዛ ተያይዞ ወጪዎችን አጠቃላይ የሚያስፈልጋቸው ወጪዎችን ከበር የሚያደርግልን የአማራ ክልል ጤና ቢሮ ነው። ይሄን ቦታው የሚገኝበት እነዚህ ቦታዎችን የሰጠን ሴንተሩ የሚገኝበት ደግሞ የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ነው። ስለዚህ ሶስቱ ተቋማት በጋራ ያዘጋጁት ነው ማለት ነው። አራት ቁጥሮች አሉን ከቴሌ ውስጥ ናቸው ቁጥራቸው ሲደውል ታካሚ ነው የሚከፍል ማለት ነው። ወደፊት ግን እነዚህን ቁጥሮች ከቴሌ ጋር ተነጋግረን አጭር ቁጥር እናደርጋቸው እና ነፃ የስልክ መስመር ይሆናሉ ማለት ነው። ቁጥሮቹ 058-320-2121 058-320-4243 058-320-1122 058-320-1777 ናቸው ማለት ነው። ስለዚህ 24 ሰዓት ነው የሚሰሩት። በማንኛውም ሰዓት መደወል ይቻላል ማለት ነው። ሐኪሞች ማግኘት ይቻላል።
የ24 ሰዓት አገልግሎት ሲሰጡ ምን ያህል ባለሙያዎች
አሉ? አራት ሐኪሞች አሉ ማለት ነው። ከጧት በሶስት ሺፍት ነው የሚሰራው። ከጧት አራት ሐኪሞች አሉ፣ ከሰዓት አራት ሐኪሞች፣ ሌሊት ላይ ሁለት ሐኪሞች አሉ ማለት ነው። ስለዚህ በቀን 10 ሐኪሞች ለዚህ አገልግሎት ተመድበዋል ማለት ነው። የባህር ዳር ዩኒቨርሲቲ የፈለገ ህይወት አጠቃላይ ስፔሻል ሆስፒታል እና የአዲስ አበባ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የሚገኙ የሐኪሞች የሚሰሩበት ተቋም ነው ማለት ነው። ማህበረሰቡ እነዚህን ቁጥሮች ለአገልግሎት ተጠቃሚዎች በማስተዋወቅ የአገልግሎቱ ተጠቃሚ እንዲሆኑና ለአገልግሎቱ መሻሻል ያለባቸው ያሉ ሀሳቦች ካሉ ለእኛ እንዲነግሩና እነዚህም መስተካከል ያለባቸው ነገሮችን እያስተካከል አገልግሎቱን የበለጠ እንድናስፋፋ ነው። አመሰግናለሁ።
She don't make love with the lights on. So insecure, she don't wanna talk about it. No. And I'm so insecure, one day she leaves me. And she'll find another guy.
አብረን ስላመሸን ደስ ብሎናል። ከአቀናባሪያችን ኤልያስ አስማራ ጋር ሀብታሙ ዘዩ መስተናበታችኋለሁ። በነገው ምሽት እንገናኝ።
that you can yet perform. I'm so insecure, I'm never telling you about it. Yeah. Oh, and I've been more not the show. You never leave your house with no makeup on. But let's not talk about it.